ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጀምራል እንስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 6 ቀን 2012 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 103 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ እጅግ አሳሳቢ የሆነ ነው። ወጣቶቹ ባሸባሪዎች ታፍነው መዳረሻቸው ከተፋ 103 ቀናት አልፈዋል። አገዛዙ ወጣቶቹን ለማስተከከም ሆነ ወላጆቻቸውን ለማጽናናት ምንም ያደረገው ነገር የለም። ይልቁንም ግብጽ ልትወረነው ባዶ ጩኸት እያስተጋባ የህዝብን ድጋፍ አወናብዶ ለማግኘት እየጣረ ነው። ወያኔ ተነስተውበት የነበረውን ቀውስ በባድመ ጦርነት እንዳረገበው አይዘነጋም። በቅድሚያ ሳምንታዊው የፍካሬ ዜና ፕሮግራማችን ይቀርባል። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልሳን ዲሞክራሲያ ቅጽ 45 ቁጥር 3ን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። ዘረኛው አገዛዝ ሰሞኑን ከጅቡቲ ወደ መሃል አገር በመጓጓዝ ላይ የነበረ አንድ ኮንቴይነር ሙሉ ቱርክ ሰራሽ ሽጉጦች መያዙንና አስመጪዎቹ የአፋርና የአማራ ተወላጆች መሆናቸውን መጠቆሙ አነጋጋሪ ሆኗል። ለምን በኮንትሮባንድ እየገቡ ስላሉት ቆንጨራዎች ማውራት አልተፈለገም የሚል ጥያቄ የሚያነሱት ታዛቢዎች እንደሚሉት ቆንጨራ እየታጠቁ የሚገኙት ደጋፊዎቹ የኦሮሞ ጽንፈኛ ቄሮዎች በመሆናቸው ዘረኛው አገዛዝ ሆን ብሎ ማለፉን ባጽንኦት ሲያነሱ ይስማል። የተያዘ የተባለው የጦር መሳሪያ አመላላሾቹ ለምን አፋርና አማራ ተደርገው እንዲወራ ተፈለገ ለሚለው ጥያቄም ብዙዎች ምላሽ ሲሰጡ በሁለቱ አካባቢ ጭፍጨፋ ለማካሄድ ሴራ እየተጎነጎነ ለመሆኑ ጠቋሚ መሆኑን ያስረዳሉ። ከጦር መሳሪያ ስርጭት ጀርባ አሸባሪው ጃዋርና ግብራበሮቹ እንዳሉ ያደባባይ ምስጢር ነው ተብሏል። ከዚህ ዓለም አቀፍ መረብ እንዳለው ከተገለጸው የመሳሪያ ዝውውር ጀርባ ወያኔ ህወሓት ጽንፈኛው ኦነግና መሰሎቹ ስማቸው አለመጠቀሱ ሆን ተብሎ ዋንኛው ትኩረት በአማራ ላይ እንዲሆን ስለተፈለገ ነው ተብሏል። በተያያዘም እንዲህ ብዛት ያለው የጦር መሳሪያ በጅቡቲ ወደብ ብቻ ሳይሆን በቦሌ በአውሮፕላንም በመድኃኒት ስም በስፋት እየገባ እንደነበር ለጉዳዩ ቅርበት ያላቸው ያስረዳሉ። የፖለቲካ አዋቂዎች ዋናው ሊነገር የሚገባው ጉዳይ የጦር መሳሪያዎቹ አገር ውስጥ እየገቡ ያሉት ለየትኛው አገር ገንጣይ ቡድን እንደሆነ ሳይጠቀስ ማለፉ የድርጊቱን ተውኔትነት እንደሚያጋልጠው ያሰምሩበታል። በመሰረቱ የቱርክ ሽጉጦች በቀላሉ አፈሙዛቸው ስለሚስተነጠቅ በአማራው አካባቢ ምንም ተፈላጊነት ስለሌላቸው ለድብቅ ገበያም ቢሆን ሊቀርቡ እንደማይችሉ ሁኔታውን በቅርበት የሚያውቁ ያስረዳሉ። ይህ ሆን ተብሎ ገጽ ለማሳመሪያነት የተሰራ ድራማ እንጂ የዘረኛው አገዛዝ የስለላ ኃይል እንዲህ በስልት የመንቀሳቀስ ብቃት ካለው ደምቢደሎ የታገቱት የአማራ ተማሪዎችን መዳረሻ ደብቆ መክረሙ የለየለት የዘረኛ ተቋም መሆኑን እንደሚያሳይ በርካቶች በቁጭት ሲያስረዱ ይሰማል። በኢትዮጵያ የኮሮና ቫይረስ ስርጭት ስጋት መጨመሩ ታውቋል። ይህ በኮሮና ቫይረስ እንደሚሰራጭ የሚነገርለት ኮቪድ-19 የተሰኘ በሽታ ገዳይ በመሆኑ በርካታ ሀገራት የአውሮፕላኖቻቸውን በረራ ወዲያው ሲያቆሙ የኢትዮጵያ አየር መንገድ የቻይና ወዳጅነትን ለማሳየት በሚል እስከዛሬ ያደረገ ያለው በረራ የተለከፈ ሰው ይዞ መግባት በዚህ ባሳለፍነው ሳምንት በይፋ መነገሩ ህዝቡን ለጭንቀት መዳረጉን ከተለያዩ አቅጣጫዎች ከተሰበሰቡ መረጃዎች መገንዘብ ተችሏል። የካቲት 29 ከቡርኪና ፋሶ ወደ አዲስ አበባ የገባ አንድ ጃፓናዊ ከአምስት ቀናት በኋላ በበሽታው መለከፉ የታወቀ ሲሆን ይህ ሰው በአምስቱ ቀናት የተገናኛቸው ሰዎች ሳይለከፉ እንዳልቀረ ብዙዎች ጥርጣሬያቸውን ይሰነዝራሉ። ለበሽታው መከላከያ የሚሆኑ አፍ መሸፈኛዎች በገበያ ውስጥ ካለመኖራቸውም በላይ በሽታውን አስመርክቶ የሚሰጠው መግለጫ ቁንጽል መሆኑን መረዳት ተችሏል። የበሽታውን ተላላፊነት ግምት ውስጥ በማስገባት አዲስ አበባ የሚገኘው ICS የተሰኘው አሜሪካ ትብብር ቤት ላልተወሰነ ጊዜ መዘጋቱን መረዳት ተችሏል። ይህ ሁኔታ በሌሎችም መደረግ እንደሚገባው የጤና ባለሙያዎች ያስረዳሉ። የአባይ ግድብ በዚያም ከውሃ ግድብነቱ የፖለቲካ ገመድ ጉተታነቱ እንደሚያይል ተነገረ። የግብጽ ወታደራዊ አምባገነን አገዛዝና ዘረኛው ቡድን አባይን ለየራሳቸው ስልጣን እድሜ መግዣነት እየተጠቀሙበት መሆናቸውን የፖለቲካ አዋቂዎች ያስረዳሉ። የውሃው ክፍፍልና ልቀት በዓለም አቀፍ የድንበር ተሻጋሪ ወንዞች በጋራ አጠቃቀምን መሰረት ያደረገ ስምምነት ለመፈጸም የፖለቲካ ጥቅምን ለመግዣነት ባይውል ኖሮ በቀና መንፈስ ማድረግ በተቻለ ነበር የሚል አስተያየት የብዙዎች መሆኑን መገንዘብ ተችሏል። ዘረኛው የደም አፍሳሽ ቀሮ አገዛዝ አባይን ካድዋ ጋር እያዛመደ የጦርነት ቅስቀሳ መጀመሩ በፖለቲካ አዋቂዎች ዘንድ ከፍተኛ ፍጭት እንደዳረገው መገንዘብ ተችሏል። አድዋ ሲጠራ ምኒልክና ጣይቱ የጦርነቱ ነዳፊዎችና መሪ የጦር ጀነራሎች መሆናቸውን ማመንና አኖሌ ላይ የተገተረውን የተረት ሐውልት በአደባባይ ይቅርታ ጠይቆ ዶጋ አመድ ማድረግ ተገቢ ይሆናል ተብሏል። ስንትና ስንት የተረት አኖሌዎች በድፍን አገሪቱ ተጎልተው ያባይን ግድብ ከጥቃት ለማስጣል የዝመቱልኝ ነጋሪት የዘረኝነትን እድሜ ለማስቀጠል መሆኑን ህዝቡ ሊያውቀው እንደሚገባ በርካቶች ያስረዳሉ።
ጀሙኔ ሚያሸንፋል ታንታ በቋራ
የሐሙስ መጋቢት 3 ቀን 2012 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ማሩን አመሮ ወተቱን አጥቆሮ ወያኔ በኢትዮጵያ ላይ የመጣ ማአትና ቸነፈር መሆኑ የሚያከራክር አይደለም። የሀገርን መከራ ማባባሱ ብቻ ሳይሆን ህልውናዋን በጣም ተፈታትኖ 27 ዓመት ከርሞብናል። በጋራ ታግሎና ብዙ መስዋዕትነትን ከፍሎ ህዝብ ወያኔን መቀሌ ከወሸቀው በኋላ ወደ ድሮ ዘረኛ ማማው ለመመለስ የዘረኝነት ቁንጮ የነበሩትን እነ ስብሃት ነጋን በሰፊው ማሰማራቱ ግልጽ የሆነ ነው። ራሱን አቦይ ትግራይ ማለት ፈላጊው ይህ አሮጌ ተመልሶ እናት አባቱ ያወጡለትን ወልደ ስላሴ ነጋ ሚል ስሙን ባይዝም ህዝብን ለማደናገር ከኔ በላይ ኢትዮጵያዊ ለአፈር ይያለ ነው። ኢትዮጵያዊ ነን ሲሉ የነበሩት እነ ወዲ ገርባና ጉዲና በሚያሳዝንና በሚያሳፍር ደረጃ ሲዘቅጡ ኢትዮጵያ ተጥፋ ብሎ ለአመታት የሰራው ስብሃት ነጋ ተገልብጦ ጽኑ ኢትዮጵያዊ ለመምሰል የሚያደርገውን መገላበጥ አንዳንድ ሞኞች በአድናቆት ሲያጅቡት መስማቱ በጣም ያሳዝናል። እስከመቼ ይቀልዱብን? እስከመቼ ዋና ግዳጃችንን እያስረሱ ወደ ሌላ አቅጣጫ ይወሰዱን? ወያኔም ውላጆቹም ሁሉም ነጋ ጠባ መዋሸት ልምዳቸውና መለያቸው ነው። በሰሞኑ ስብሃት ነጋ በቃለ መጠይቅ የተቀደደው የመጀመሪያው አይደለም። በሰካራምነት የታወቀው ወልደ ስላሴ ነጋ አስተማሪ ሳለ በግል ኑሮው ችግር ደርሶበት አማራን አመሮ ጣልቷል ሲባልለት ቆይቷል። ለማንኛቸውም መቼም ቢሆን መች ወያኔ እንገንጠል ብሎ ያቀም ብሎ ድርቅ ብሎ ቢዋሽም የኢትዮጵያ ህዝብ አንድ ሆኖ ሊኖር አይችልም። ትግራይም ሌላው መገነጣጠልና የየራሳቸውን ነጻ መንግስት ማቋቋም አለባቸው የሚለውን የወያኔ የመጀመሪያ መርሃ ግብር ያወጣው ራሱ መሆኑን ሊደብቅ ሞክሯል። ይህን መርሃ ግብር በማውጣት ሆነ በኢሃፓ ላይ ጦርነት በማወጅ ዋናውን ሚና ይዘው የነበሩት እነ መለስ ዜናዊ ሳይሆኑ ስብሃት ነጋ፣ አረጋዊ በርሄ፣ ግደይና አባይ ጸሐዬ እንደሆኑ አረሳንም። የትግራይ የበላይነት መገንጠልና ጸረ አማራነት ምንጩ ስብሃት ነጋና ወያኔ በተቀሉም ነው። የትግራይ ነጻ አውጪ ግንባር ወጣቶችን አይጋ ለድርድር ጠርቶ በተኙበት በድንጋይና በሳንጃ ጨቅጭቀው የገደሏቸውንም ጸረፊው ዳል ስላልነበሩ ነው በሚል ዛሬም አጠፋን ማለትን ሸሽቷል። ኢሃፓ በሻቢያና በጀብሃ ተደግፎ ሊወጋን ስለሞከረ ነው የወጋነው ሲልም አዲስ ውሸት ፈጥሯል። ከዚህ ቀደም ዚያድ ባሬ ኢትዮጵያን ሲወር ለደርግ እንተባበር ብለነው ነበር ብሎ ከቀጠፈው ጋር ይገናኛል። ስብሃት ነጋ ዋናው እባብ አባብ ዛሬ አገር ወዳድ ለመምሰል ሲቃጣ እንዲረዱት አሁንም ራሳቸውን ጋዜጠኛ ብለው ግን ግጥረኛ ለሆኑ ካዲዮች ገንዘብ እያፈሰሰ ነው። ስብሃት መገንጠል የሚሉ ባንዳዎች ናቸው አለ ብለው ያዳንቁለታል። ይህ ሀቅ ሆነ ስብሃትን ዋናው ባንዳ አድርጎ እንደሚያጋልጠው ደብቀውለት ማለት ነው። ወደ ድሮ የበላይነት ቦታቸው ለመመለስ ከነ ባለሜንጫዎቹ ጋር ሆነ በሚስጥር እያሰሩ መሆናቸውም ተጋልጧል። ከምርጫ ሰብየው በፊት ሹሙን እናሳርፈዋለን እያሉ እንደሆነም ደርሰንበታል። እስከዚያው ያደናገሩና ወያኔ ይሻለናል ያሰኙን የስብሃት ሀፍረተ ቢስ ዘመቻ ተከፍቷል። ተስማምተን እንታገል በሚል በትግራይ ከዘጠኝ ጊዜ ባላነሰ በወያኔና በኢሃፓ በተደረጉ ውይይቶች ከትግራይ ውጡና አማራው ጋር ካልሄዳችሁ ብሎ ድርቅ ያለውና የጠበበው ራሱ ስብሃት ነጋ መሆኑን የምንረሳው አይደለም። በዚህ አጋጣሚ ጓንዳምባዬ ማሃሪ ጽኑ ኢሃፓና ተራማጅ የስብሃት የወንድም ልጅ በመተከል የተሰዋው ስብሃት የሰደደውን ወራሪ የወያኔ ጦር ተዋግቶ እንደሆነ ማስታወስ እንፈልጋለን። ለዘመዱም ያልተመለሰ ጨካኝ ብሔረተኛ ነው ይህ ወያኔ። ጠባብነቱን አይተው አቦይ ትግራይ ያሉት ይህ ወንጀለኛ ከዘመዶቹ ጋር በመሆን በሙስና አገራችንንም ማራቆቱ መጠቀስ ያለበት ነው። ወያኔ አገር ወዳድ መስሎ ከግንጠላ አባወራዎች ከኦነግ ላድናችሁ ሊለን ሲቃጣ ደግሞ ከትላንት ቀርቦ ወዳጆቹ ጋር ሽኩቻ የገባው ዘረኛሹም ደግሞ ለኢትዮጵያ ቆመ መስሎ ሊያደናግረን እየዘመተ ነው። ከኦህዴድ ወደ ኦዴፓ ስም ቀየራ፣ ከኦዴፓ ወደ ብልጽግና ብልግና የተደረገው ከንቱ ጉዞ የዚሁ አካል ነው። አዲስ ነን ለውጥ አምጪ ነን ብሎ ዘረኝነትን በማጠቅሎ መጋት ልንለው እንችላለን። ማሩን አመረው ወተቱን አጥቆረው እየጋቱን መሆኑን ለመደበቅ እጅጅ ያለ ፖለቲካ ቢሆንም አገር ወዳድነትን ባሉታዊ በመጠቀም የፖለቲካ ውሱን ግባቸውን ከግብ ማድረስ የጨቋኝ ገዢዎች ሁሉ ዓላማና የሚወዱት እንቅስቃሴያቸው ነው። ደርግ የዚያድ ባሬን የሶማሊያ ወረራ ጦርነት ኢህአፓን ለማጥቃት ተጠቅሞበታል። መላ ኤርትራን ለሻቢያ ካስረከበ በኋላ ወያኔ በባድመ ጦርነት ህዝብን ወስዶ ማግዶ ራሱን አቆይቷል። ዛሬ ባድሜ የማን ነው ተባለ ሹሙ ለሻቢያ ሊሰጥ ሲነሳ የሞተለትን የኢትዮጵያ ህዝብ አማከረ ወይስ ካረቦችና አሜሪካ ትእዛዝ ተቀብሎ መሬቱ የናንተ ነው አላቸው? ዛሬ ዋና የሉዓላዊነት ጉዳይ ነው ሊሉን የሚቀጡትን የአባይ ግድብ እንዳይሰራ ገንዘቡን ዘርፎ ያገደው ወያኔ ነው። ማ ለግብጹ አልሲሲ ቃል ገባ? በኢትዮጵያ ጉዳይ አሜሪካ እጁን ጣልቃ እንዲያስገባ የፈቀደው ሹሙ ራሱ ነው። ዛሬ ታዲያ አሜሪካ ለግብጽ አደላ ብሎ ጩኸት ምን ይባላል? ያመንኩት ጅብ አህያይን በላ ማለት ነው ብንል ትክክል ነው። በየደቂቃው አንድ ሞኝ ይወለዳል የሚለው በኢትዮጵያ ሁለት ቢባል ይሻላልና ዛሬም በውጭ አገር ያሉ ወገኖች ወደ ሹሞቹ ኤምባሲዎች እየሄዱ ገንዘብ ለግድብ በሚል ማዋጣትን ጀምረዋል። ኢትዮጵያ ትልቁ ችግሯ ግድብ ጠፍቶ ውሃታ አይደለም። ያሉት ግድቦች በበቂ ኃይል የማያወጡበት ምክንያት ሌላና የምናውቀው ነው። ወያኔ ለምን ግድቡን ለስራ ብሎ የህዝብን ቀልብ ወደዛ እንደሳበም በጊዜው ጠቁመን አንስተላለም ብለን ነበር። ሰሚ አልተገኘም። ቦንዱን ቡዳበላው የሜቴ ካላፊ ከመለስ ጋር ሆኖ የግድቡን ስራ አደናቀፈ፣ በቢሊዮን ደረጃ ገንዘብ ተዘረፈ፣ ተፈላጊ ተርባይን አልተገጠመም ወዘተ ብለን ነበር። ወያኔ የግድቡን ጉዳይ የኢትዮጵያ ሉዓላዊነት ጉዳይ አስመስሎ በማቅረብ ተጫወተብን ማለትም ይቻላል። ዛሬ ቀጣፊ ወያኔ የአገር ሉዓላዊነትን ያስጠበቀ እንደነበር አድርጎ በማቅረብ ሹሙን ሊያሳጣ እየሞከረም ነው። የሹሞቹ አገዛዝም የኢትዮጵያን ህዝብ በብሔር ከፋፍሎና ዘረኝነትን አስፍኖ ዛሬ ኢትዮጵያን በአያሌው አዳክሞ ይገኛል። እንኳን ግብጽን የወለጋን አጋቾች መቋቋም አልተቻላቸውም። እውነትን ተናግሮ በመሸበት ያድሯል ሆኖብን እንጂ ጮሌዎቹ ዘረኞች ግብጽን ደገፉ፣ የሀገር ሉዓላዊነትን ተጻረሩ ብለው እንደሚከሱን ከወዲሁ የምናውቀው ነው። አድርባዮች በአባይ ውሃ ጉዳይ ሹሞቹን ደግፈው ብለው ሲንጫጩም ለአገር ተቆርቆረው ሳይሆን አለቃቸውን ለመደገፍ ብቻ ነው። እንዴትስ ይህ ዘረኛ ቡድን ለኢትዮጵያ ተቆርቋሪ ነው ሊባል ይችላል? አገርን እያጠፉና ለጥፋት እየዳረጉ ለአገር ጠቃሚ ግድብ ይሰሩልናል ብሎ መመኘት አገርን የሚጎዳ የታገቱትን የሚያስረሳ የቀሮን ወንጀል የሚያዘናጋ ስህተት ነው። በመሆኑም የቀድሚያ ስምሪታችን ይህን ዘረኛ ቡድን ማስወገድ ነው እንጂ ልዩ ኃይል በሚለውና ኢትዮጵያን ሊወክል በማይችለው ጦሩ ላይ መመካት አገርን ማስጠቃት ነው። ለአደጋ አጋልጠውን ይፈረጥጣሉ። የጠራ ልዩ ደም ያለንን እያሉንም ነው ከወዲሁ። ህዝቡን በጥቅሉ የሚጠሉ ህዝብን ሊታደጉ አይጠበቅም። ዋስትናችን ትግላችንና የህዝብ መንግስት መመስረት ስንችል ነው። ያኔ ወሳኝ ነው የተባለው ተግባር ሁሉ ህዝብን አንድ አድርገን ማከናወን ይቻላል። ያኔ በአድዋ ጊዜ የህዝብ አንድነትና አገር ወዳድነት እንዳረጋገጠው ማንንም መመከት እንችላለን። በዱቤ በተገዛ ተራ የፈረንሳይ መሳሪያ ላይ መመካተን ትቶ በዘረኛ ጸረ ኢትዮጵያ ቡድንና ህዝብ ጠል መሪዎች ላይ መመካተን ትቶ በነጻ ህዝብ ተአምር ሰሪነትና ጽናት መመካቱ ያዋጣል። ዘረኛው አገዛዝ ይወገድና አባይም ሌላውም ይገደባል። የኢትዮጵያ ታላቅነት እውን ይሆናል። ጋሬጣው አገዛዙ ነው። ዘረኛው አገዛዝ ይውደም። ኢትዮጵያዊነት አቸናፊ ይሁን።
ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ይችላል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቆርጦ የጣለ የዘመን ተስቦ ጸጋችንን ገፎ ንጻነት አስቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀላለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላል ይህን ያገር ነውር ዘመነ ግርም ቢጥ እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ ወሆነታ ግሎባ ታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሽወራ ድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሙ መኖር በግረሙ ቀሰም ሰለት ወገነን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ታሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያስጸይፋል ከቶ እስከ ወዲያኛው የከሆነ አሳቱ የጀግና ውለታው ባርባጉ ጉወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጭካኔ ወገንን ያረዱ ያለን በለስጋት በነጻነት እየኖሩ በነጻ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግህም አላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓ.ም የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት የአድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ين يتاريك كستات اندمك بيا باجرو آنستان ودوان ناونا ودوكتو ياغراتشن بوليتيكا هنيتا النالفالن يهي كاتيت سلساس الدستو هزباوي انكسكاسي لرجم زمنات بهزبلاي بركاتا بدلوك سيادر سيانة براون ياسيون سرات يغرساسا يهزباوي تغل ودتيتناو يتماريوشنا يلوت فلاجيوش يمريك لاراشو تياكي يتاكسينا جيوش عدما የነገለ ቦረና የወታደሮች አመጽ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ የእስልምና ሃይማኖት ተከታዮች የኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት የሃይማኖት ነጻነትና እኩልነት የሰብአዊና ዲሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ ያጽዮን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ በቋንቋ በሃይማኖት በብሔረሰብ በእድሜ ሳይለያዩ ባንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምጹን ሲያሰማ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት ባንድነት ድምጻቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺህ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሰረታዊ የሆነው የህዝብ ጥያቄ ዲሞክራሲያዊ ሪፐብሊክ ይቋቋም ይህንንም እውን ለማድረግ ሁሉም ፓርቲዎች ቡድኖች የሙያ ማህበራት ህዝባዊ አካሎች ወዘተ የሚያካትት ግዚያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ግዚያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ27 ዓመታት ባምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች መጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር መሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናቅፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል የወያኔ ቡድን አፍራሽ እንቅስቃሴ የወዴት የበላይነት መጠናከር ባንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው ያዙ ሌሎች ጎላጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፋል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም ሌላ ጊዜ ተፈተዋል አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ካንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የህይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሶስተኛው ደግሞ በስልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት፣ የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና አፈናዎች፣ ለእምነት ተቋሞች መቃጠል፣ ለምእመናን ግድያዎች፣ ለህገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ፣ የአንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉሙዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማስተማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብየ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው መስቀልቀል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ በጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዲሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር፣ የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች፣ አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ፣ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር፣ በዜጎች ላይ የደረሱ በደሎችን፣ ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ፣ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዲሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ ያንድነት መንግስት፣ ያደራ መንግስት ወዘተ ከሚሉት የተለየ ነው። በዞን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዲሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። ባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት፣ የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መቀዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍን እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር፣ ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ፣ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግር ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነፃና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርድ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነፃ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነፃና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ ያገራችንም ሆነ የሌሎች በርካታ ሀገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለሀገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመስለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭ ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የእርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች፣ አለች፣ ትኖራለች።
ከርሞለ ፋሽስቶ ያጎየበስ ዛሬም ለቆጠኙ ንበረከክ የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው፣ 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 ግንባርክን አሳየው። ከርሞለ ፋሽስቶ ያጎየበስ ዛሬም ለቆጠኙ ግንባርክን አሳየው ለመድብ ለፋሲ ቀድሞ የታገለ መቃይ ተፋላሚ ታጎኝ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋነት ግንባርክን አሳየ
ግንባርክን አሳየው አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቷል ወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓዘን እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነት ክንጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ ትግሉ ሰው እያሻል አገር የሚሠራ ለምን ዞር በል አትበል እንዋል ባተካራ ለማይቀረው ነገር ሕዝብ አውቆ ሲነሳ እውነቱን ተረድቶ የሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገትሮ ድንጋዩን ነቅሎ ትክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ሕዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ።